ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ደረስኩ ደረስኩ የሚለው ነገር ሲደርሱበት ፈክ ይያለ ከቶ መቼም የማይደርስ ወይም የዘገየ ይመስላል።
ለዚህም ምክንያቱ እንደ ማህበራዊ ህይወት አዋቂዎች እይታ የሰው ልጅ ምናብ በአመዛኙ የእርስ በርስ መስተጋብራችን ከሚታየው በላይ በብርቱ ስራ በመጠመጡ ነው። እናም የነገን በተለየ ስሜት የቀለመ ስዕል ዘወትር በሐሳባችን እንደሳለን።
ይሁንና አዲስ ሐሳብ አፍላቂዎች የፈጠራ ሰዎችና ጠበብት በማያቋርጥ ጥረታቸው በዙሪያችን ያለውን ሁኔታ የለት ተለት አኗኗራችንን ጨምሮ የሚለውጡ አዳዲስ የፈጠራ ውጤቶችን ለፍሬ በማብቃት የጊዜን መለወጥ ቅርብ በማድረግ እንድናስታውስ ያደርጉናል።
ለመሆኑ እርሶ ባሉበት ሁኔታ አዲስ በተወለደው ቀን ወይም ቀናትና ሳምንታት ባስቆጠረው አዲስ አመት ውስጥ ሆነው ነገን ሲያስቡ ምን ይታዩታል?
ተስፋ የሚያለመልም ብሩህ መጪ ጊዜ ወይንስ ተስፋ የሚያመክን ጸጋጋ ዘመን?
በምሽቱ የመጽሔት ማስታወሻ መልከት የምናደርገው ጭብጥ ነው። ቆይተን በሰፊው እንመለስበታለን።
ስለ ሐሳብ የፈጠራ ስራዎችና ቴክኖሎጂ የተቀራረበው ዝግጅት ቀዳሚው ነው።
አሁን እንደኛ ተናንሽ ብለን መቀመማቸው አይዲያዎች ይሄን ያህል ትልቅ አስተዋጽኦ ሲያደርጉ ስታይ በጣም እንገርም ነገር ነው። ዋናው ሐሳብ ካልተገኘ ይወልና እንዲያድግ ሐሳብ ተወልዶ ሰብል ደረጃ እንዲደርስና ተመልሶ ኮሚኒቲን ሰርቭ እንዲያደርግ ለማድረግ መጀመሪያ ለዛ ቦታ መስጠት መቻል አለበት።
የመዋለ ህጻናት ኢንዱስትሪ በተለይ አሜሪካ ሀገር ውስጥ አንድ የተማርከው ነገር ምንድነው? 790 ሺህ መዋለ ህጻናቶች አሉ። እነዚህ እንግዲህ መዋለ ህጻናቶች 12 ተማሪ በላይ የሆኑት ናቸው። ከዛ ደግሞ ሌላ 1.2 ሚሊዮን ገደማ ደግሞ የሚሆኑት ትንንሽ የልጆች መዋያ ደግሞች አሉ። እነዚህ ሁሉ በመንግስት ማስገባት ያለባቸው ወረቀቶች አሉ በየወሩ። ስለዚህ ለነሱ ቴክኖሎጂዎች መስራት ጀመረ።
ኤስኤም ግርማና ማይክ እንዳለ ይባላሉ። እዚህ ዩናይትድ ስቴትስ ውስጥ የመሰረቱት አነስተኛ የዲጂታል ቴክኖሎጂ ድርጅት
በካሊፎርኒያ ክፍለ ግዛት ደቡባዊ ሳን ፍራንሲስኮ የባህሮች መጣይ ከሚገኘው ሲሊከን ቫሊ ከተባለ መንደር ያለና ለልጆች ሙያ የሚረዱ በትምህርት አቅርቦት ላይ ያተኮሩ ስራዎች እውቅና እያገኘ ለመጣ ኩባንያ ስለሸጡት የቴክኖሎጂ ምርታቸው ከተናገሩት የተወሰደ ነው።
ስለ ሐሳብ፣ ስለ ፈጠራ ስራ፣ ስለ መጪው ጊዜና ስለ ህይወት በመናደራው ሰፊ ወግ አብረውን ያመሻሉ።
የከተሞች እድገትና መስፋፋት፣ ኪነ ህንፃ፣ ታሪክና ቅርስ ጥበቃ ላይ ያተኮረ ወግም ይዘናል።
ከተሞች የአንድን ሀገር ህዝብ ታሪክና እድገት እንደ እጃችን አሻራ አትመው የሚይዙ ናቸው ይባላል። መዓት መጽሐፍትን ለምሳሌ ስለ አንድ ሀገር ከማንበብ አንድ ከተማ ውስጥ ወክ እያደረጉ ሲያልፉ ያ ከተማ ምን ደረጃ ላይ እንዳለ፣ ምን ነገሮችን እንዳለፈ፣ በስንት ታሪክ እንዳለፈ ማየት ይቻላል።
የአዲስ አበባ ዩኒቨርሲቲው መምህር አቶ ፋሲል ጊዮርጊስ ነው። ከእውቁ የኪነ ህንፃ ባለሙያ ጋር እንወያያለን።
የአዲስ አበባ መስኮት ሰዓቱን ጠብቆ ሲከፈት ደግሞ ንጉሴ አክሊሉ ለምሽቱ ስለ ክረምቱ አደይ አበባና የመስቀል ወፍ የሚያጫውተንን ይዞ ብቅ ይላል።
እሁድ መስከረም 23 2014 ዓመተ ምህረት ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደንን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
እናስተለኝ እንደምናምሳችኋል አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። አንድ ቅዳሜ ሰሜናዊ ማሊ ውስጥ አንድ የተባበሩት መንግስታት ድርጅት ሰላም አስከባሪ በፈንጂ ጥቃት መገደሉንና በርካቶች መቁሰላቸውን የመንግስታቱ ድርጅት የማሊ ሰላም አስከባሪ ኃይል አስታወቀ። በዚሁ ሳምንት ውስጥ 5 ማሊያውያን ወታደሮች በደቡባዊ ማሊ የማዕድን ማውጫ ስፍራ መገደላቸውና ለግድያው ከአልቃይዳ ጋር ግንኙነት ያለው አንድ ቡድን ኃላፊነት መውሰዱ ይታወሳል። ማሊና አጎራባቾቿ ቡርኪና ፋሶና ኒጀር ዓለም አቀፍ ሰላም አስከባሪ ወታደሮች በብዛት የተሰማሩ ቢሆንም ጽንፈኛ እስላማዊና ሌሎችም ቡድኖች በተደጋጋሚ ጥቃት እያደረሱ ናቸው። ቱኒዚያ ዋና ከተማ ቱኒዝ ውስጥ ፕሬዚደንት ካይስ ሳኢድን በመደገፍ በሺዎች የተቆጠሩ ሰዎች በዛሬው ዕለት ሰልፍ አድርገዋል። ሰልፉ የተጠራው ፕሬዚደንቱ ፓርላማውን በማገድ የወሰዱትን እርምጃና በፖለቲካ ስርዓቱ ውስጥ ለውጥ ለማካሄድ የገቡትን ቃል በመደገፍ እንደሆነ ተገልጿል። ተቃዋሚዎቻቸው በበኩላቸው ፕሬዚደንቱን መፈንቅለ መንግስት ነው ያካሄዱት በማለት ይከሷቸዋል። የዛሬው ተቃውሞ ሰልፍ አላማ ባለፉት ሁለት የሳምንት መጨረሻዎች ፕሬዚደንቱን በመቃወም ለተካሄዱት ሰልፎች ምላሽ ለመስጠት እንደሆነ ነው የተገለጸው። በተጨናነቀ የእንጨት ጀልባ ላይ ከሊቢያ ወደ አውሮፓ ለመግባት ተሳፍረው የነበሩ 65 ስደተኞችን አንድ የኢጣሊያ የዕቃ ጫኝ መርከብ ደርሶ ሕይወታቸውን እንዳተረፈ ተገለጸ። ሲበርድ የተባለው ግብረሰናይ ድርጅት ባስተላለፈው ጥሪ የጣሊያኑ ኦሶ ቬንቲኖቬ የተባለው የዕቃ ማጓጓዣ መርከብ ደርሶ በሙሉ መንሳፈፊያ ጃኬት ያለበሱ የነበሩትን ተሳፋሪዎች ለማውጣት መቻሉን አሶሺየትድ ፕሬስ ዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ አገልግሎት ነው። አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኘው በዋናው መስጊድ ዛሬ እሁድ በደረሰ የቦምብ ፍንዳታ ብዛት ያላቸው ሰዎች መገደላቸውን የታሊባን ቃል አቀባይ ዛቢሁላ ሙጃሂድ ተናገሩ። ለፈው ነሐሴ አጋማሽ ካቡል አውሮፕላን ጣቢያ ደጃፍ ላይ የኮራዛን ክፍለ ሀገር እስላማዊ መንግስት የሚባለው ቡድን ካደረሰው የቦምብ ጥቃት ወዲህ የዛሬው የመጀመሪያ መሆኑ ነው። ለዛሬው ጥቃት ኃላፊ ነኝ ያለ ወገን እስካሁን አልተሰማም። ካቡል መሃል ከተማው ላይ በሚገኘው ትልቁ መስጊድ ላይ ጥቃቱ የተፈጸመው በቅርቡ ላረፉት ለሙጃሂዲን እናት ዛሬ በመስጊዱ ሲካሄድ የነበረውን ልዩ የጸሎት ስነ ስርዓት ሆም ብሎ ኢላማ ያደረገ እንደነበረ ነው የተገለጸው። ዩናይትድ ስቴትስ ውስጥ ትናንት ቅዳሜ በአገር አቀፍ ደረጃ የጽንስ ማቋረጥ ድጋፍ ሰልፍ ተካሂዷል። ዋሽንግተን ውስጥ ሰልፍ የወጡት በሺዎች የተቆጠሩ ሴቶች የራሴ ሰውነት ነው፣ የራሴ ምርጫና የራሴ መብት ነው የሚሉ መፈክሮችን አንግበው ጽንስ ማቋረጥ እንዲገደብ ወግ አጥባቂዎች የያዙትን ግፊት በመቃወም ድምጻቸውን አሰምተዋል። በኮቪድ-19 ዜና ለኮሮና ቫይረስ የተጋለጠ ሰው ቫይረሱን ለሌላ ሰው ለማስተላለፍ በሚችልበት አካባቢ ላይ ይሁን አይሁን ምራቁን በቀላሉ በመመርመር ለማወቅ የሚያስችል ዘዴ መፍጠሩን አንድ የብሪታንያ ኩባንያ አስታወቀ። ቫቲክ የተባለው ኩባንያ እንዳስታወቀው ይህ የምርመራ መንገድ እጅግ በጣም ትክክለኛ መሆኑንና ምርመራው ከተፈተሸባቸው ሰዎች ውስጥ አንዳቸውም ላይ የተሳሳተ ውጤት እንዳልታየ ነው የገለጸው። ይህ የሰዎችን የለት ከለት ኑሮ ወደ ተለመደው ለመመለስ እጅግ የሚጠቅም ግኝት ነው ያለው ኩባንያው። እዚህ የምርመራ ዘዴ ላይ የሰራንበት ዋናው ምክንያት ሰዎች በሳምንት ውስጥ በተደጋጋሚ ቢያደርጉት የሚያስከፋቸው ስላልሆነ ነው ብሏል። የምርመራው ውጤት በ15 ደቂቃ የሚደርስ መሆኑን ነው ኩባንያው የገለጸው። ይህ በመራቅ የኮሮና ቫይረስ መመርመሪያ እስካሁን ለህዝብ አገልግሎት እንዳልቀረበና ተጨማሪ ፍተሻ ላይ መሆኑንም ገልጿል ኩባንያው። ይህ በዚህ እንዳለ ህብረተሰቦችን፣ ኢኮኖሚዎችንና መንግስታትን ያናጋው የኮቪድ-19 ዓለም አቀፍ ወረርሽኝ ዓለም አቀፍ የጤና ደህንነት በሌለበት ዓለም አቀፍ ጸጥታ ሊኖር እንደማይችል አሳይቶናል ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ተናገሩ። ዶክተር ቴድሮስ ይህን የተናገሩት በቅርቡ ለአውሮፓ ህብረት የፖለቲካና የጸጥታ ኮሚቴ አምባሳደሮችና ተወካዮች ባደረጉት ንግግር ነው። ይህንን ወረርሽኝ ለማክተም ከማናቸውም ሁነኛ የሆነው መንገድ በክትባቱ አቅርቦትና ተደራሽነት ረገድ እውነተኛ ዓለም አቀፍ ትብብር ማድረግ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን
እሁድ መስከረም 23 2014 ዓመተ ምህረት የራዲዮ መስጊድ ጀመረ
ፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደን ለምሽቱ ከተሰናዱ ልዩ ልዩ ክንብሮች ጋር እስከ 4 ሰዓት አብረናችሁ እናመሻለን። ደረስኩ ደረስኩ የሚለው ነገር ሲደርሱበት ፈቅ ያለ ከቶ መቼም የማይደርስ ወይም የዘገየ ይመስላል። በመግቢያችን በመጠኑ ባስተዋወቅ ነው የራዲዮ መጽሔት ማስታወሻ ወደ ቀዳሚው ክንብር ልንደረደር ነው።
እንደ ማህበራዊ ህይወት አዋቂዎች ትንሳኔም ታዲያ ለዚህ ምክንያቱ ምናባችን በአመዛኙ የእርስ በርስ መስተጋበራችን ከሚታየው በላይ በብርቱ ስራ በመጠመቁ ነው። እናም የነገን በተለየ ስሜት የቀለመ ስዕል ዘወትር በሀሳባችን እንደ ሳለን።
ይሁንና አዲስ ሀሳብ አፍላቂዎች የፈጠራ ሰዎችና ጠበብቱ በማያቋርጥ ጥረታቸው በዙሪያችን ያለውን ጨምሮ የዕለት ተዕለት አኗኗራችንን በፍጥነት የሚለውጡ አዳዲስ የፈጠራ ውጤቶችን በመፈልሰፍ ያለ ጥርጥርም ጊዜው መለወጡን ዋቢ ምስክር ሆነው ያሳዩናል።
ለመሆኑ እርሶ ባሉበት ሁኔታ አዲስ በተወለደው ቀን ወይም ቀናትና ሳምንታት ባስቆጠረው አዲስ ዓመት ውስጥ ሆነው ነገን ሲያስቡ ምን ይታዩታል የሚለው የኛ ጥያቄ ነበር።
ተስፋ የሚያለመልም ብሩህ መጪ ጊዜ ወይንስ ተስፋ የሚያመክን ጨፍጋጋ ዘመን?
ዝርዝሩን እናዛልታችሁ። ተስፋ የሚያለመልም ብሩህ መጪ ጊዜ ከጨለምተኛው መመረጡ ባያይቅም ምርጫችን ወይም የጠበቅነው ነገር ግን ውጤቱን በመቀየሱ ላይ ዋጋ ይኖረዋል የሚለውን ምልከታ ያውቁ ይሆን? ከሆነስ ይሆናል ብለው ያምናሉ?
አንድም በየልባችን የምናሳድረው አዎንታዊ ሐሳብ የሚከስተው አንዳች መልካም ነገር መኖሩ፣ ሁለትም የምንመኘውን ዓለም እውን ለማድረግ መላ ቀልባችንን ከምንወስዳቸው ምርጫዎችና ከምንተገብራቸው ድርጊቶች ጋር ማስማማታችን ወይም ማስተካከላችን አይቀሬ ነውና ባይናቸው።
የምሽቱ የመጽሔት ማስታወሻ የውይይት ሐሳብ ይሁንና በያልናችሁበት እየተነጋገራችሁ ስለ ሐሳብ የፈጠራ ሥራዎችና ቴክኖሎጂ ወደ ተቀናበረው ቀዳሚ ዝግጅት እንውሰዳችሁ።
በተለይ ባለፉት ጥቂት አስር ሰዓት እድሜ ውስጥ ብቻ ይታየው እዚያ ከቀደሙት በርካታ መቶ ዓመታት ከሆነው በብዙ ጽፍ የበዛና የከለጠፈ የቴክኖሎጂ ምርታ መዘገቡን
በእነኚህ ጥቂት ዓመታት ውስጥ የተገኙት የጥበብ ፍሬዎችም ያስገኛቸው ተጨባጭ ውጤቶች የዕለት ኑሯችንን የቱን ያህል ማቅለላቸውን ልብ ስንል
ያ ገና ያልደረሰ ነገር ግን ቅርብ ያለ ያልታወቀ ነገር ግን የምናውቀውን ያህል የሚናፍቀን ነገር ማለቂያ የሌላቸው በጎ ነገሮች የሚሰሩበት መልካም እድል ሆኖ የሚታያቸው ብዙዎች ናቸው።
ተከታዩም ለዚህ እይታ የቀረበ ነው።
በመግቢያችን ያስተዋወቅናቸው ሁለቱ እንግዶቻችን ኤፍሬም ግርማና ማይክ እንዳለ ለውይይቱ በስልኩ መስመር ተገኝተዋል።
እዚህ ዩናይትድ ስቴትስ ውስጥ የመሰረቱት አነስተኛ የዲጂታል ቴክኖሎጂ ድርጅት አፕልን፣ ፌስቡክንና ጉግልን ጨምሮ ዓለም አቀፍ ዕውቅና ያላቸው ታላላቅ የቴክኖሎጂ ድርጅቶችና ጀማሪዎቹ የቴክኖሎጂ ድርጅቶች በአንድ ከከተሙበት
በካሊፎርኒያ ክፍለ ግዛት ደቡባዊ ሳን ፍራንሲስኮ የባህር ወሽመጥ ላይ ከሚገኘው ሲሊከን ቫሊ ከተባለው መንደር ያለና ለልጆች ሙያ የሚረዱ በትምህርት አቅርቦት ላይ ያተኮሩ ሥራዎች ከፍተኛ ዕውቅና እያገኘ ለመጣ ኩባንያ ስለሸጡት የቴክኖሎጂ ምርታቸው ያጫውቱናል።
ባጭሩም ስለ ሐሳብ፣ ስለ ፈጠራ ሥራ፣ ስለ መጪው ጊዜና ስለ ሕይወት እናወጋለን።
የብሌኖቹ የፍሬም ግርማና ማይክ እንዳለ እንኳን በደና ወደ ራዲዮ መስሄት ዝግጅት ክፍላችን መጣችሁ።
እንደናቆየናል።
በዚህ ፈተና በበዛበት ምስቅልቅል ጊዜ ውስጥ በስራችሁ መልካም ዜናዎች፣ ግሩም ሐሳቦችና ወጥኖች ይዛችሁ በቃላችሁ ይመስላል። በሰው ልጅነትና ስለነገ ብዙ ተስፋ ስለሚያጭሩ ሐሳቦችና ስራዎች እንጫወታለን። አሁንም እንደ ትኩስ ከመቆጠረው ጉዳይ እንነሳ። ሞግዚት በመጥባል ስራችሁ እንጀምር። እርግጥ ነው ማክሴት ወይም ሞግዚት ከተሰራች ቆየት ብላለች። ታዲያ አሁን አንድ ትልቅ እርምጃ የተራመደችበት ሁኔታ ተፈጥሯል። እስኪ ሞግዚትን እንተዋወቅ። ማክሴት አማርኛውን መሰረት ወስዳችሁ ሞግዚት ትርጉምም እንዲሰጥ አድርጋችሁ የሰራችሁት ነው። ማክሴት ማናት? ስለምን ተሰራች? ማይክ ካንተን ጀምረ።
እሺ እንግዲህ ማክሴት የጀመርነው የዛሬ 5 አመት አካባቢ ነው። ድርጅታችን ውስጥ ብለይምስት ስንሰራ ከጊዜ ወደ ጊዜ አዳዲስ አይዲያዎችን ሞክራለን። ጊዜ ባገኘ ቁጥር ወይ ትርፍ ጊዜ ባገኘ ቁጥር አዲስ ነገር እንሞክራለን እና ማክሴት የጀመርነው አስተውሳለሁ አክቹሊ ልጄ የመዋለ ህጻናት ውስጥ መሄድ ጀመረ እና መሄድ ሲጀምር መጀመሪያ የገረመኝ ነገር ሁሉ ነገር ለመዋለ ህጻናቱ መሞላት ያለበት የመንግስት ቢሮው ፎርሞች የተለያዩ ነገሮች በሙሉ በወረቀት መሆን ነበረበት። ከዛ ደግሞ መጡና መክፈል ያለብህ በቼክ ነው። እዚህ ሀገር ቼክ አልተለመደም። በክሬዲት ካርድ ወይ በሌላ ነገር ነው የሚከፈለው እና እሱም ግረተን ትንሽ ግራ ገባኝ። ግን በኋላ ግን ትምህርቱን ከጀመረ በኋላ ልጄ አንድ ነገር ያየሁት የነበረው ከጊዜ ወደ ጊዜ ወደ ጊዜ ስ ወረቀት እየጨመረ እና እኔ ወረቀት በደንብ መያዝ አልችልም። ስለዚህ አንድ ጊዜ ቅዳሜ ቀን ነው ስዚህ ሚለኝ ብዙ በረዶ ወረደ እና ምንሰራው ነገር አጣ። የዛን ቀን ማታ ጀመርኩ ዝም ብዬ የሆነ ትንሽ አይፓድ አፕሊኬሽን ልስራና ለስጥ አስተማሪዎቹ ውስጥ ልስጣቸው እያሰብኩ እና ዝም ብዬ ጻፍኩኝ። ከዛ የተወሰነ ጊዜ በኋላ አይቲንክ በሚቀጥለው ሰኞ ነው 2 ቀን በኋላ ሰጠኋቸው ለአስተማሪዎቹ። ጀስት የኔን ልጅ ኢንፎርሜሽን በዚህ ሰብስቡልኝ እና ኢሜል አደረግልኛል ብዬ የተወሰነ ጊዜ በኋላ ጠቀሙና መጡ ተመልሰው ይሄ ነገር ለኛ እስኪ ክፍሉ ስላሉ ተማሪዎች እስኪ አጀስት አድርጋሉን አረግን ሰጠናቸው። ከዛ የተወሰነ ሳምንት በኋላ ደግሞ መጥተው ለትምህርት ቤቱ ደግሞ ፈለጉ። እዛን ጊዜ ነው ማክሴት ቢዝነስ የሆነችው። ከዛ በኋላ ያው ላለፈው 5 አመቶች የተለያዩ ትልልቆችን ኢንተርናሽናል የሆኑ ከስተመሮችን ማክሴት የማክሴትን ሶፍትዌር ተጠቅመው ቢዝነሳቸውን ራን ማድረግ ችለዋል። እና አሁን ደግሞ ያለፈው 2 ሳምንት ውስጥ ፐብሊክሊ አናውንስ አድርገናል ዳት ማክሴትን ሌሎች ካምፓኒዎች ገዝተዋታል።
ማክሴት ስራዋን ደግሞ ኤፍኤም እስኪ ያጫወተን። እንግዲህ አፈጣጠሯ ራሱ አጀማመሩ የራሱ ታሪክ ያለው ከግል ገጠመኝ ከፈተና የጀመረ መሆኑን ማይክ አጫውቶናል። ቀድም ከጀመራቸው ማሳያዎች በተጨማሪ ምን ታደርጋለች እቺ የኮምፒውተር መተግበሪያ ኤፍኤም?
ትንሽ በኋላ ብንሄድ ያው ያ ብሬንስተር ሰራው ሌላ ማይክ ብሌን የምትባል ትንሽ የቴክኖሎጂ ጎጆ ቤት አለችን። ሞቅ ያለች ጎጆ ነች። እሷ ውስጥ ብዙ ነገር ይካሄዳል። በአንድ ሳይድ ሰርቪስ ወይም ግልጋሎት የምንሰጥበት አለ። በሌላ ሳይድ ደግሞ ጀስት ቁጭ ብለን አይዲያዎችን እንነጋገራለን እናስባለን። እና ሀክ ነው ይባል አይገስ ሀክ ፍራይዴይ ስለሚል የተወሰነ ታይም አሎኬት አድርገን ብለን ውስጥ ያሉትን ልጆች ሌሎችን መግባት እያደረግን በቃ ዝም ብለን ዋት ኢፍ እንደዚህ አይነት ነገር ቢኖርና ብዙ ጊዜ ሀሳቦች መጡና መፍትሄዎች ነው የሚሆኑት። አሁን ማይክ እንደዚህ አይነት ሲትዌሽን ባይገጥመው ኖሮ ሞግዚት አትወለድም ነበር። እና እንደዚህ አይነት አይዲያዎች ብዙ ጊዜ እንቀመማለን እናስባለን። ብሌን ውስጥም ያሉት ልጆች ባይ ዘ ወይ እና ማይክ ቻል ብሌን በጣም በጣም ታለንትድ የሆኑ ልጆች አሉ። እና ብዙ ጊዜ እንደዚህ አይነት አይዲያዎች ከውስጥ እየተወለዱ ይወጣሉ። ም ከችግር አንጻር ነው ኮለ ይባልም ፕሮዳክት ነው ላ ከፕሮዳክት ሰርተን ነበረ። ሌላም ከሚመጣ ችግር አንጻር ሞግዚትም አሁን ያው ከዛ ከመጣ ችግር ውስጥ የተወለደች ስለሆነ በጣም ሰክሰስፉል ልትሆን ትችላለች።
ምን ታደርጋለች? አንድ ሰው ምን ማድረግ ይችላል? እቺን የቴክኖሎጂ ውጤት የሚጠቀም ተገልጋይ ምናልባት በግልም ካልሆነ የሚጠቀሙት በኋላ ላይ ቀደም እንዳላችሁት ሲሊከን ቫሊ ውስጥ ያለ የቴክኖሎጂ ኩባንያ ገዝቶታል። የትምህርት ኩባንያ ነው። ምንድነው ግን በዚህ የቴክኖሎጂ ውጤት ማድረግ የሚቻለው?
ኦኬ አሁን ለምሳሌ አንድ ሰው አንድ ልጅ ትምህርት ቤት ወይም ዴይኬር ውስጥ ሲልከው ያ ትምህርት ቤቱ ተቀብሎ የሚያደርጋቸው ነገሮች አሉ። እና ሞክሲት ምን መሰለ መታደርገው ያ ልጅ በብዛት የመጀመሪያ ኦርጂናል ሪፖርት ምንድነው? ማይክ ቀደም እንዳለው ትልልቅ ምሰጥ ኢንፎርሜሽን በወረቀት ነው የሚመጣውና ያቺን ሞክሲት ተቀብያለሁና ተወስዳለች። ከዛም በኋላ ልጅ ለምሳሌ ዳይፐር ሲቀየር ወይም ልጅ ትንሽ ችግር ካለበት አጠቃላይ ኢንፎርሜሽን ሰብስባ at the end of the day ትምህርት ቤት ሄደ ልጅን ፊክስ ታደርግ በኢሜይል ይመጣልሃል። ልጅ ዛሬ የምትጠዋል እጥጥቷል ሰዓት ገፋለ ሰዓት ወጥቷል። ሌላው ደግሞ ልጅህን ስታስረክብ ተረካቢያለህ ልጅህን ሰጣል። ኦኬ ትምህርት ቤት ተረክቧል። ያ የመጀመሪያው አይዲያ ነው። በኋላ በጣም እየሰፋ መጣ። አሁን ትልቅ ደረጃ ደርሷል። ምናልባት ማይክ ወደ ኋላ ይመለስበትና በዲቴል እናገራለን። ስንጀምረው እንደዛ ነው። ነገሮችን ለማቅለል ልጅህን ለማየት ቀኑ ሙሉ ምን ሲያደርግ ይውላል እንዴት ነው ልጅህን ስንትሆነ ነገሮች ያቀልልሃል ማለት ነው። ምናልባት ማይክ ከዚህ ለየት ባለ ነገር የምትጨምረው ነገር
ማይክ?
አዎ፣ እነዚህ ነገሮች ሲያገር በተለም ወላጆች ማየት ፈልጋሉ ልጆቻቸው። እኔም ማየት ፈልግ ነበር እውነት ለመናገር።
አንተ ቤት ሆነ ልጅ ትምህርት ቤት እያለ በመሀል ብታዩ ትፈቅዳለህ?
ህጻናት ያላቸው ሰዎች የሚገባቸው ነገር ለምሳሌ ትምህርት ቤት በቂ እንቅልፍ ካልተኛ ማታ ምን ማድረግ እንዳለብህ ይገባሃል። ወላጅ ስትሆን በቂ ምግብ ካልበላ ነው ምግብ ማብላት እንዳለብህ ይገባሃል። ልጆች እያሉ ስፔሻል ሁለተኛ ግን ነገር በኋላ ያገኘነው ኢንፎርሜሽን ምን ሆነ ጠቃ እያለን በደንብ አንደርስታንድ እያደረግን ስትመጣ የመዋለ ህጻናት ኢንዱስትሪ እንዴት እንደሚሰራ አሜሪካን ሀገር ውስጥ አንድ የተማርከው ነገር ምንድን ነው? 790,000 መዋለ ህጻናቶች አሉ። እነዚህ እንግዲህ መዋለ ህጻናቶች 12 ተማሪ በላይ የሆኑት ናቸው መዋለ ህጻናት ብለው የሚመራቸው። ከዛ ደግሞ ሌላ 1.2 ሚሊዮን ገደማ ደግሞ የሚሆኑ ትንንሽ የልጆች መዋያ ደግሞዎች አሉ። እነሱ ከ12 ኢንች በታች ያላቸው እነዚህ ሁሉ በመንግስት ማስገባት ያለባቸው ወረቀቶች አሉ። በየወሩ ክፍያ ለምሳሌ ሲከፍሉ በወረቀት ስለሆነ አንዳንድ ጊዜ ወላጆች በስነስርዓት በሰዓቱ አይከፍሏቸውም። ስለዚህ ለእነሱ ቴክኖሎጂዎች መስራት ጀመርን። ከዛ በኋላ ደግሞ በመንግስት በኩል ደግሞ የሚያስፈልጉ የኮምፕላይንስ ይሉታል
በቁጥጥር መመሪያው መሰረት የህፃናት መዋያው የሚጠበቅበትን ማሟላቱ የሚረጋገጥበት
ያ የቁጥጥር መሟላትን የሚያስፈልገው በሙሉ ፎርም በየወሩ የማክሰስ ሶፍትዌር ኦልሬዲ ያለው ሁሉ ነገር ከሚሰበሰበው ዴታ ነው። ዳታው ከዛ ነው የሚመጣው። ስለዚህ እኛ ሲስተሙ እሱን እየሰበሰበ ለመንግስት የሚሆን ሪፖርት ያቀርባል። ከዛ ደግሞ ከሱ ደግሞ ትንሽ አልፈ ደግሞ ስትሄድ ምን አይነት አጋጣሚዎች አሉ? ለምሳሌ መዋለ ህጻናት ስትሄድ ከተወሰነ ሰዓት በላይ ሌት ስታደርግ ለምሳሌ የተወሰነ ቅጣት አለው። ቅጣቱን መሰብሰብ ትልቅ ችግራቸው ነበር። ስለዚህ እንደዚህ እያለ ባለፈው 5 ዓመት ውስጥ እኛ የሞግዚት ሶፍትዌር ከትንሽ አይዲያ የአንድ ልጅን ኢንፎርሜሽን ሰብስቦ በኢሜይል ከመላክ ጀምሮ ባለፈው 5 ዓመት ውስጥ አድጎ እዚህ ሀገር ኢንተርፕራይዝ ሶፍትዌር ይሉታል። ኢንተርፕራይዝ ሶፍትዌር ማለት በድርጅት ለምሳሌ 10,000 መዋለ ህጻናት ያለው ወይም 100,000 መዋለ ህጻናት ያለው ድርጅት ወይም መንግስት ወይም እንደዚህ አይነት ነገር ፕሮቫይድ ማድረግ ቢፈልግ እንደዚህ አይነት ሰርቪስ የሞክሰት ሶፍትዌር አድርጎ ማሰል አድርጎ እሱን ድልፈር ነው አሁን የሚያደርገው።
መልካም። የመጀመሪያ ያደረግናት በትልቁ የታወቀች የቴክኖሎጂ ውጤታችሁን ይሁን እንጂ ሌሎች ስራዎችም ሰርታችኋል። ቀደም ብዬ በመግቢያዬ እንደጠቀስኩት ስለ ሐሳብ እናወራለን። ከዚያ በፊት ግን አሁን ባነሳችሁት የመጨረሻ ነጥብ ላይ ኤፍሬም የምትለውን እንውሰድና ቀደም ብዬ ወዳስተዋወቅኩት ጉዳይ እንሄዳለን። ለትምህርት ቤቶች ስራ ቅልጥፍና፣ ለወላጆች ደግሞ የጨቅላ ህጻናቶቻቸውን ውሎ ማወቅ የሚችሉበት ቀላል የሚያደርገው ይህ ዘዴ አንድ ትምህርት ቤት ብቻ እንዳልተገደበ ማይክ ቀደም ብሎ ገልጾልናል። እንደውም የገዛችው ኩባንያ ቀደም ማይክ ገለጻቸው 790,000 መዋለ ህጻናት ወይም ከ1.2 ሚሊዮን የሚደርሱት ቁጥራቸው የበዛ የልጆች ትምህርት ቤቶች ሊጠቀሙ የሚችሉበት አይነት ወደ መሆን ተሸጋግሯል። ይሄ ምናልባትም የወደፊት የልጆችን የትምህርት ሁኔታ ሊቃኙ የሚችሉ ሌሎች ስራዎችንም ሊያነሳሳ የሚችል ይመስላልና ይሄ መነሻችሁ ሌሎችም ወደፊት ትምህርት ነክ በሆኑ ጉዳዮች ላይ የመስራት ፍላጎት አሳደረባችሁ ወይ? እንደተረዳሁት የዚህ የገዛችሁ ድርጅት የባለቤትነት ድርሻ እንዲኖራችሁም አድርጋችኋል በሰራችሁት ቴክኖሎጂ ውጤት አማካኝነት። እፍሬ ማስረዳን እስኪ።
አሁን እንደ ሁኔታው ጊዜውን ስታየው አሁን ብዙ ነገሮች በተለይ ባለፉት 30-20 ዓመታት ውስጥ ብዙ ነገሮች በፍጥነት እያደጉ ነው። እጅ አይናችን ስር ነገሮች ቀልል ብለዋል። ምሳሌ አሁን ኡበርን ብታይ ድሮ ጥወተን ነበረ ታክሲ ስንፈልግ የመን ብሎ የምናሰው እና አሁን እንደኝ ትናንሽ ብለህ የምታስባቸው ቁጭ ብለህ የምትቀመማቸው አይዲያዎች ይሄን ያህል ትልቅ አስተዋጽኦ ሲያደርጉ ስታይ በጣም የሚገርም ነገር ነው። እና እኛም አሁን ብሌንስቱ ዜ ላይ ከቀደም እንዳልኩ ምንድነው እንደዚህ ስንሰበሰብ ይሄ ነገር እኮ እንደዚህ ቢሆን አሪፍ ነው፣ ይሄ ነገር እንደዚህ ቢሆን አሪፍ ነው፣ እዚህ ጋር ያለውን ችግር በቀላሉ መፍታት የሚችልበት መንገድ እዛው አይናችን ስር ነው ያለው እና ትንሹ ለምታስበው ነገር ትልቅ ነገር ስራ ትችላለን። በዚህ አጋጣሚ ያሁን ሞግዚትን እኛ በተአምር በዚህ አይነት ሁኔታ ላይ ይደርሳል ብለን እኔ በጣም የሚገርም ነገር ነው። ቁጭ ብለን በአይዲያ ላይ ብለን በታነሳው እና ሀሳቦች ከዚህ ከዛ ይወረወራል። ግን ሲሪየስ ሆነን ቁጭ ብለን እስቲ ቆይ እንደዚህ አይነት ነገር እንሞክር ወይ ይሄንን ሞክር ብለን ያንን ኤንቫይሮንመንት ብዙ ጊዜ ክሬት አናደርግም። እና ዋናው ሀሳብ ከልቲቬት ሊሆን እና እንዲያድግ ሀሳብ ተወልዶ የሰብል ደረጃ እንዲደርስ እና ተመልሶ ኮሚኒቲው ሰርቭ እንዲያደርግ ለማድረግ መጀመሪያ ለዛ ቦታ መስጠት መቻል አለብን። ለዛ አይዲያ ኦኬ ይሄን ያህል ጊዜ ሎኬት አደርጋለሁ። ባይ ዘ ወይ እንዳልኩ ቅድም እኛ ግልጋሎት ነው የምንሰጠው። ክላይንቶቻችን በአብዛኞቹ እንደውም የዩኤስ ገቨርንመንት ክላይንቶች ናቸው እና ብዙ ጊዜ ማይኖረን አብዛኞቻችን በጣም ኤክስትሪምሊ ቢዚ ነን። ፕሮጀክቶች ታይት ተደርገናል። ግን ከዛ ውጪ ቆይ አንዳንድ ጊዜ ትንሽ ይረገብበት ትንሽ ቆይበት ምናልባት ሄደው ደግሞ ደስ የሚለው መሰለ እንደዚህ አይነት ነገሮች ላይ በጣም ፓሽን ስለሚኖረ 18 ሰዓት እስከ 20 ሰዓት ብትሰራ ምንም አይመስልም። እና መጀመሪያ ለሀሳብ ቦታ መስጠት፣ ለሀሳብ ጊዜ መስጠት፣ ለሀሳቦች አቴንሽን መስጠት ከዛ ነው የሚጀምረው። እና ትንሽ እንደ እሳት የምትጫር ሀሳብ ትልቅ ልትሆን ትችላለች። እና ዋናው ከዛ መጀመር የምለው
ግሩም ኤፍሬም ትልቁን ነጥብ አንስተሃል። ለሐሳብ ጊዜና ቦታ መስጠት ብለሃል። ቀድም በመንደርደሪያው ገፋ አድርገን እንድንነጋገርበት ያስተዋወቅኩት ሰው በመሆንና በነገ ብሩህነት ተስፋ ለሚያሳድሩ ወይም ለማሳደር የሚረዱ ጉዳዮች ላይ እንድንነጋገር ዛሬ በዓለምም ደረጃ ብናየው ከኮቪድ-19 ማግስት አሁንም ከፈተናው አልወጣንም። በኢትዮጵያ ደረጃ ግጭት የበረታበት በየቀኑ የሰዎች ህልፈትና ሌሎች ችግሮች በስፋት የሚታዩበት ጊዜ ነውና አልፎ አልፎ እንደዚህ ተስፋ የሚፈነጥቁ ጉዳዮች ሲነሱ ለሰውም መንፈስ ጥሩ ነውና ገፋ አድርገን እንድንነጋገር ፈልጋለሁ። ማይክ አንተ ኤፍሬም ቀደም እንዳለው ሐሳብ ቦታና ጊዜ ከሚሰጡት ውስጥ መስለኛለህ። እስኪ ስለ ሐሳብ እናውራ። ምን ይታያል? ስለወደፊት ነው የምንነጋገረው። በምትሰሩበት ስራ አይነት ብቻ ሳይሆን በየትኛውም የህይወት ዘርፍ ቴክኖሎጂ በአብዛኛው ዋና ነገራችን ወደ መሆን ተቃርቧል። ለትንሽ ለትልቁ ኑሮን የሚያቀል የለት ውሏችንን ቀላል የሚያደርጉ ቴክኖሎጂዎች በየቀኑ ይፈጠራሉ፣ ይፈለሰፋሉ። መነሻቸው ሐሳብ ነውና
ሐሳብ በምትሰራቸው ስራዎች በለት ተለት ትኩረት ውስጥ ምን አይነት ስፍራ አለው?
በቴክኖሎጂ ውስጥ እንዴት ነው አዳዲስ ነገሮች የሚፈጠሩት? ቅድም ያነሳሃትን ሞክሲት የተፈጠረችበትን አይነት የልጅህን አጋጣሚ የመሰለ ፈተና ችግሮች ወይስ ደግሞ ሆን ተብሎ የሚሰጠው ጊዜ ለዛ ሲረዳህ ታገኘዋለህ?
አዎ፣ ሀሳብ አንዳንዴ ከተለያየ ቦታ ነው የሚመጣው። ምንድን ነው የሚገባኝ ነገር ግን ከመጀመሪያ ተወጥኖ ሀሳብ ሲናምጣ ተብሎ ተሰብስቦ እንደዚህ አይነት ሀሳቦች ትክክለኛ ሀሳቦች አይደሉም የሚሉ አይዲያዎች አሉ። ዚያገር አሁን ለምሳሌ አንድ የኮምፒውተር ሳይንስ ፊሎዞፊያር አለ ፖሊግራም የሚባል እና አንድ የሚለው ነገር ምንድን ነው ለምሳሌ ሀሳብ ማለት የራስን ችግር መፍታት ነው የሚለው ነገር አለው እና እኔ በሱ አምናለሁ። ብዙ የሞከርናቸው ነገሩን ላለፉት 16-17 ዓመቶች ውስጥ ይሄ ያቃል ማአት ነገር ሞከር ነው የተለያዩ ነገሮች ሞክረናል እና ሁሉም ነገር ሀሳቦችን ለማመንጨት የምንጀምረው ችግሮቻችን ለመፍታት። ሁለት ምክንያቶች አሉ ሀሳቦች ከችግር ሊጀምሩ የተሻለ ይሆናል ብሎ የሚታሰብበት። አንደኛው ስለ ሀሳብ በቂ እውቀት ያለው ሰው የለም ሲጀመር። ሁሌ አዲስ ሀሳብ ሲመጣ እንደ መጀመሪያ የሚያውቀው ማንም ሰው። ስለዚህ ራሱ ችግርን ለመፍታት ካልተጣጣርክ በስተቀር በጣም አስቸጋሪ ነው። ሁላችንም ሀሳብ እናስባል። ለምሳሌ ኢላን ማስክ የሚባለው አሜሪካዊ አፈር ላይ መውጣት የራሱን ሮኬት ላውንች ማድረግ ያስባል። ሀሳብ ነው ግን የራሱ ችግር እንደሆነ አውቆ ለ10 ዓመት በጣም መስራት ስለቻለ ነው አፈር ላይ መውጣት የተቻለው። ስለዚህ ሁለት የተለያዩ ነገሮች ናቸው። አንደኛው ሀሳቡን ማሰቡ አለ፣ ግን ሁለተኛ ነገር የራስ ችግር ካልሆነ በጣም አስቸጋሪ ነው። ዝም ብለህ ለመጥፋት አችልም። እኛ የተማርነው ነገር ለምሳሌ ማክስትን ላለፉት 5 ዓመቶች ስንሰራ ለሁሉ ነገር ልታስብ ትችላለህ፣ ግን ኮቪድ ይመጣል ብለህ ግን ማሰብ አችልም። ግን ነገ ኮቪድ ብዝነስ ሰው ብትሆን በተአምር ቁጭ ብለህ ኮቪድ ይመጣል እንደዚህ አይነት ነው አስቸጋሪ ነገር ዓለም ላይ ይወድቃል ብለህ ልታስባችሁ። ስለዚህ አንድ ነገር መያዝ አለብን። ፈረንጆቹ ኢኮሎጂ ኖርት ስታር ቢዝ ነገር አለ። አንድ ነገር ማመን አለብን። ይሄ ፕሮብለም አሁን ያለ ምሳሌ ስለ ማክሲቱ ስንሰራ ልጆች ከተወለዱበት እስከ 5 ዓመት ድረስ ያለው ጊዜ ለህይወታቸው በሙሉ በጣም አስፈላጊ ጊዜ ነው ብለን እናምናለን። ሪሰርቹ ይነግረናል፣ ምርምር የተደረገው በሙሉ ይነግረናል ምን ያህል አስፈላጊ እንደሆነ። ስለዚህ እኛ ሞክሲት ላይ ስንሰራ እውነት ቴክኖሎጂውን እናስባለን እንጂ እውነት በመጨረሻው ቁጭ ብለን ታስበው የልጆችን ህይወት ለማሻሻል ነው እየሞከርን ያለ ነው። የመዋለ ህፃናቶቹን ዋናዎቹን ሰዎች ስራቸውን ስናቃልላቸው ጊዜ ሰጥቶ ልጆቹ ማየት ይችላሉ። ያ ማለት ልጆቹ ነገ ምናልባት ማን ያውቃል የሚቀጥለውን የካንሰር መድኃኒት የሚሰጡ ልጆች ሊሆን ይችላሉ፣ ወይም ጠፍር ላይ የሚወጡት ልጆች ይሆናሉ። ስለዚህ የእኛ ኖርት ስታር የእኛ አላማችን የልጆችን ህይወት ማሻሻል ነው። እድል አለን ብዬ አምናለሁ እና ጊዜውም የመንግስትም ትኩረት ወደ ልጆች፣ ከዛ ደግሞ የኮቪድ ነገሩም ሁሉን ሰው ገፍቶታል። አሁን ገና ነው ለመጀመሪያ ጊዜ ሰው ከልጆቹ ጋር ቤት መቀመጥ ሲጀምር ነው ልጆችን መዋለ ህጻናት መዋል ምን ያህል አስፈላጊ እንደሆነ እያወቀው። ስለዚህ ሁሉ ሰው ትኩረት እየሰጠ ያለበት ጊዜ ይመስላል አሁን እና ቴክኖሎጂን ተጠቅመን የተሻለ ደረጃ ላይ የልጆቹን ህይወት ማሻሻለው። የአየ ቴክኖሎጂ ሁሌ የምናስበው አሁን ለምሳሌ ነገሮችን ማድረስ ነው እንጂ ቴክኖሎጂው ለብቻው ምንም ነገር አያደርግም። ቴክኖሎጂን ተጠቅመን ልጆችን ህይወት መለወጥ ከቻለን ነው ስራችን አለቀ የምንለው ያኔ ነው። ስለዚህ በቂ የሆነ እድል አለን ከፊት ለፊታችን፣ እድሉን መጠቀም የኛ ስራ።
መልካም፣ እድሉን መጠቀም ነው ያለው ማይክ። ኤፍሬም በቀጥታ ወደ አንተ ልሻገር። ብሌን ውስጥ የምትሰሯቸውን ስራዎች ቅድም በሁለት ከፍለህ ነግረህናል። በአንድ በኩል ግልጋሎት ትሰጣላችሁ፣ ዋና ስራችሁ ነው። ከዚህ ቀደም ሌሎች ሙከራዎች እንደነበሯችሁ ተረድቻለሁ። ኮለር የተባለው ቴክኖሎጂ ከዚህ ቀደም ከሰራችሁት ውስጥ ነው። ምንድን ነበር ያደርግ የነበረው? እንደ ሞክሲት ሁሉ እንዴት ተጠነሰሰ? እንዴት ተወጠነ? የሐሳብ ነገር እንግዲህ ብዙ ቦታ ይወስዳል፣ ስለ ብዙ ነገሮችም እንድንነጋገር እድል ይሰጣል። አሁን ባሳለፍነው አንድ አመት ተኩል ውስጥ ብዙዎቻችን የለወጠ በአንድ ወይ በሌላ መንገድ ሌሎች ነገሮችን እንድንማር ያደረገ ፈተና ውስጥ ነው ያለፍነው ወይንም እያለፍን ያለ ነው። መነሻችን ኢትዮጵያ በመሆኑ እንደ ኢትዮጵያውያን ደግሞ ሌላ ፈተና እያየን ነው፣ አሁንም በውስጡ እያለፍን ነው። ከዛ አንጻር ከእንደዚህ አይነት ፈተናዎች ሲወጣ ከቅርብ ጊዜ ወዲህ በሌላ ምክንያት የማናጋግራቸውን እንግዶችን ገፍቼ የሚያዩትን ነገር መመልከት እንፈልግበት ጥያቄ ነው መወረውርላችሁ። አንዳንድ ጊዜ እንዲህ ያለ ትልቅ ፈተና ከመሰረቱ ነው ተነበርንበት በተለየ መንገድ እንድናይ ምድል ይሰጣል። ፈተናነቱ አሳዛኝ ነገሮች የፈጠረውን ያህል ወደ ራስን መመልከትም የህይወትን ማቅጣጫ በተለየ መነጽር እንድናይ መጋበዝ ጭምር ምድል ይሰጣልና ያን ግን ማድረግ የሚችሉ ቅድም ኤፍሬም ለሐሳብ ቦታና ጊዜ መስጠት ብለሃል፣ በዛ አይነት መንፈስ ላሉ ሰዎች ነውና ድህረ ኮቪድ-19 ዓለም ጨርሶ ሌላ እንደሚሆን የሚያከራክር የማይመስልበት ቦታ ደርሰናል። አንዳንድ ነገሮች ከመሰረቱ አሁንም ተቀይረዋል። ለእናንተስ ምን ይታያችኋል? በምትሰሩት ስራ ብቻ ሳይገደም የነገውን ዓለም የምታዩበት መነጽር አስቀየራችሁ ሆይ ያሳለፍነው ጊዜ? እንግዶቻችንን ለጊዜያቸው እናመሰግናለን። አድማጮች፣ ቀሪውን በሌላ ፕሮግራም እናቀርባለን።
በከተሞች እድገትና መስፋፋት፣ ኪነንጻ፣ ታሪክና ቅርስ ጥበቃ ላይ ላተኮረ ወቅት ከሩቅ የመጡ እውቅና አንጋፋ የኪነንጻ ባለሙያ አሉን ብለን ነበር።
አቶ ፋሲል ጊዮርጊስ በአዲስ አበባ ዩኒቨርሲቲ የኪነ ህንጻ የከተማ ልማትና የህንጻ ኮንስትራክሽን ኢንስቲትዩት የከተማና የኪነ ህንጻ ጥናትና ትምህርት ክፍል ኃላፊ ናቸው።
በተጨማሪም በቅርስ ጥበቃና የኪነ ህንጻ ስራዎች በግል አማካሪነትም ያገለግላሉ። ሌላው የምሽቱ እንግዳችን ናቸው።
አቶ ፋሲልን ያነጋገርናቸው ወዲህ ወደ ዩናይትድ ስቴትስ ብቅ ባሉበት ወቅት ነበር።
ወደ ቃለ ምልልሳችን እንወሰዳችሁ።
ተቋሙንም እርሶንም ለአድማጮች በመጠኑ ካስተዋወቅን ዘመናዊነትና ታሪክን የከተሞችን እድገት እና መስፋፋት ከታሪክ ጋር ያሉትን ዝምድናና ቁርኝት አንዳንዴም ግጭት ጭምር እንመለከታለን። መሰረታዊ በሆነ እንስ ሀሳብ ውይይታችንን ብንጀምር ከተሞች ሲያድጉ ወይም ከተሞች ሲስፋፉ የነዋሪውን ህይወት እንዲያቀሉ ይጠበቃል። ቀላል ሁኔታዎችን ቀደም ሲል ከነበሩት ተመራጭ ሁኔታዎችን እንዲሰጡ ይጠበቃል። በአንድ በኩል ትልቅ እድል ይዘው ይመጣል የከተሞች መስፋፋት ማደግ፣ ከዛም ደግሞ የሚሰሩ መሰረተ ልማቶች ያን እድል እንዲያቀሉ ይታሰባል። በአንጻር እንደ ፈተና የሚታየው ከከተሞች መስፋፋት ጋራ ቀድሞ የነበሩ ቅርሶች፣ ዘመንና ጊዜያቸውን የሚያሳዩ ታሪካዊ ነገሮች ይጠፋሉ፣ ይደበዝዛሉ እና በጥንቃቄ መደረግ አለበት የሚለው አስተሳሰብ አለ። እስኪ ከተማ ሲያድግ ምንድነው የሚቀየረው? እድልና ፈተናውን ግራና ቀኝ በመመልከት ብንጀምር።
አዎ፣ በዓለም ላይ ያሉ ማንኛውንም ከተማ ረጅም በሺህ ዓመት የሚቆጠር እድሜ ያለው ይሁን በቅርብ ጊዜ የተቆረቆረ ከተማ ሁሌ ከተሞች ያው የማደግ በህዝብ ብዛት ምክንያት የሚሰብስብ አገልግሎት ምክንያት እና በተለያዩ ምክንያቶች ከተሞች ይሰፋሉ። ከተሞች ወደ ጎን ያድጋሉ፣ ወደ ላይም ያድጋሉ። በሚያድጉበት ጊዜ ቅድም እንዳልኩት የህዝብ ቁጥር መብዛት ብቻ ሳይሆን ለዛ ህዝብ ደግሞ እዛ የሚኖረው ህዝብ ደግሞ በተለያየ ጊዜ በቴክኖሎጂ ማደግ ሊሆን ይችላል፣ በገቢ ማደግ፣ የሚሰጠው ግልጋሎት ምክንያት ከተሞች ሁሌ የማደግና የመስፋፋት ሂደት አላቸው። በድሮ ዘመን ያው የአንድ ወጥ የሆነ ባህልና አስተሳሰብ ስርዓት ሁሉ ውጤት ስለነበሩ አዝጋሚና ያው ሂደቱም የሚከተል አይነት እድገት ነበር የሚያሳዩት። አሁን ግን በተለይ ከሀያኛው ዘመን ደግሞ ብዙዎቹ ብዙ ህዝብ ወደ ከተሞች የመግሮት ከተሞች ደግሞ ብዙ ነገር የስልጣኔ ማዕከል፣ የመሰረተ ልማት፣ የትምህርት የመሳሰሉት ግልጋሎቶች ማዕከላት ስለሆኑ ብዙ ጊዜ ሰዎችን መስማት እና ማንንም ደግሞ አገልግሎትንም የማስፋት ጥያቄ ስላለባቸው ብዙ ጊዜ የመሬት የማቅረብ ችግር ይገጥማቸዋል። ያለው አገልግሎት ሁሌ መታደስ መስፋፋት አለበት። እንደዚህ አይነት ነገር አለና ከተሞች እንግዲህ ሁሌ በብዛት እንደምናየው በማያቋርጥ ሂደት ነው ያሉት። ግን በተለይ በሀያኛው ክፍለ ዘመን ላይ ጫናው ከዚህ ከቴክኖሎጂ እድገት ከሀብት እድገት ጋር ከመሳሰሉ በጣም እየበረታና ጫናው እየበዛ መጥቷል። በዚህ ምክንያት ነው እንግዲህ ብዙ ከተሞች ላይ ለውጥ እያየን ያለ ነው። አንዳንዱ ከተማ ያው ተገቢ የሆነ ሂደት ያስኬዳል። አንዳንድ ከተሞች በፍጥነት ለማደግ ከሚለው እንትን አንጻር ውስጣቸውንም በደንብ ሳይረዱ በፍጥነት የሚቀየሩ ከተሞች አሉ። እንግዲህ እንዳያያዛችን ነው እንደኛ ከተማውን እንደምናስተዳድረው እና እንደምንቀይሰው እንደምንሰራው እንደምናለማው ሰዎች አስተሳሰብና ግንዛቤ ውጤቱን በዛ ይወሰናል።
መልካም አቶ ፋሲል፣ እንግዲህ ይሄ ዓለም አቀፍ አስተሳሰብ ነው ማለት እንችላለን። ቀደም እንዳሉት የትኛውም ከተማ አዲስ ከተማ ይሁን ዘመን የጠገበው በተመሳሳይ መልኩ ከለውጡ ጋር የሚሄዱ ነገሮችን ለአካባቢው ሕዝብ ለነዋሪው በሚስማማ መልኩ የቀደመውንም ማቆየት የሚቻልበት ይታሰባል። በኢትዮጵያ የተለያዩ ከተሞች አንዳንድ በምሳሌ የሚነሱ ጉዳዮችን ከማንሳታችን በፊት አሁንም እዚሁ ጽንሰ ሀሳቡ ላይ እንቆይና በሙያውም የሌሎች ከተሞችን ሲዘዋወሩ ይመለከታሉ፣ እዚህም ዩናይት ስቴትስ ሲመጡ የታዘቧቸው ካለው ያዛምዱልናል። ምንድን ነው በታሪካዊ ቅርስነት አንድ ከተማ ውስጥ ያለን መዋቅር ወይም ደግሞ የኪነ ህንፃ መሰረት እንዳይለወጥ ይሄ እንዲቆይ ይሄ ታሪካዊነቱ እንዲቀመጥ እንዲዘልቅ ያስፈልጋል ተብሎ በቅርስ ጥበቃ ስራ ውስጥም ለረጅም ዓመታት እንደሚሳተፉ አውቃለሁ እና ምንድን ነው እንደው የሚቀመጠው ዋና ነገር አንድ ቅርስ እንዲቆይ ሆኖ ማስቀመጥ የለምና?
አዎ፣ አንድ ነገር መገንዘብ ያለብን ቅድም ከነሳኋቸው አንዳንድ ነጥቦች ከተሞች የአንድን ማህበረሰብ የደረሰበትን የስልጣኔ ደረጃ የእድገት ደረጃ እና የመሳሰሉትን ማንጸባረቅ የሚችል ነገር ነው። እንደውም አንዳንድ የዚህ ሙያ አዋቂዎች እንደሚሉት ከተሞች የአንድን ሀገር ህዝብ ታሪክና እድገት ልክ እንደጃችን አሻራ አትሞ የሚይዙ ናቸው ይባላል። ማአት መጽሐፍትን ለምሳሌ ስለ አንድ ሀገር ከማንበብ አንድ ከተማ ውስጥ ወክ እያደረጉ ሲያልፉ ያ ከተማ ምን ደረጃ ላይ እንዳለ፣ ምን ነገሮችን እንዳለፈ፣ በስንት ታሪክ እንዳለፈ ማየት ይቻላል። የእድሜ ጠገቦችን በተለይ አሁን ስናይ በጣም ረጅም ዘመን የቆዩ ከተሞችን ስናይ እና እነዛ ከተሞች ውስጥ ደግሞ ያለፉትን የታሪክ ተግዳሮቶች፣ ትልልቅ ጊዜያት፣ ትልልቅ ድሎች፣ ትልልቅ ስኬቶች ወይም የተሰሩ ስራዎችን እዛ ከተማ ውስጥ እናያለን እና ይሄ ከተማ ወይም ይሄ ህዝብ ይሄ ሀገር እዚህ ደረጃ ላይ ደርሷል የሚለውን ከከተሞች እንደው ኩል ሊገልጽ የሚችል ምንም አይነት ነገር የለም። ከተሞች ደግሞ ተፈጥሮዎቹ በጣም ውስብስብና አንድን ማህበረሰብ መግለጽ ስለሆን ለብዙ አይነት ውጥረት ውስጣቸውን አቅፈው የሚይዙ ናቸው። ስለዚህ የአንድ ህዝብ አሻራዎች ናቸው ማለት ይቻላል። የአንድን ህዝብ ታሪክ፣ የኖረበትን ሂደት፣ አሁን ያለበትን የእድገት ደረጃ ውስጣቸው አቅፈው የሚያሳዩ ስለሆኑ የህብረተሰብ ደግሞ ማንኛውም ረሰቦችን በአንድ ቀን ጀምበር ይፈጠላል ይመለከታል። ብዙ ዘመኑ የሄደባቸው ሂደቶችን ከተሞች ውስጥ ይዘመርጋል። አሁን ከተሞች ውስጥ ከፍ ብለን ስናስብ ኪነ ህንፃ ለምሳሌ አንዱ ነው። ግን ኪነ ህንፃ ብቻ አይደለም። የከተማው አደባባዮች ይኖራሉ። አደባባዮቹ የህብረተሰብ ታላላቅ በዓላትን ያከበረበት፣ ታላላቅ ሀገራዊ ፍጻሜዎችን ወይ ነገሮችን የሚያካሄድበት ለምሳሌ እንደ መስቀል አደባባይ ሊሆን ይችላል። ወይንም ደግሞ አንዳንድ በጣም ታሪካዊ የሆኑ መንገዶች ከረጅም ጊዜ የቆዩ ከትውልድ ትውልድ አንድ ትውልድ መጀመሪያ ምናልባት በአፈር ሰርቶቸው ይሆናል፣ የሚቀጥለው ትውልድ በድንጋይ፣ የሚቀጥለው በኮንክሪት እያለ በአስፋልት እያለ ይሰራቸዋል። ግን ያ መሰረታዊ የሆነ እንትናቸው አለ እዛ ውስጥም ያሉ እንደ አቅጣጫ ማስያዥ ነው ወይም እንደ ሜሞሪ እንደምትለው ትዝታ የተቀመጡ ሰዎች ነው። እነዛንን ሰዎች ስናይ አሁን በምሳሌ አንድ ፎቶግራፍ ማስች አንድ ከተማ ውስጥ በኮሬ ስለት ለምሳሌ ባሳየህ ኢሚዲየትሊ ፓሪስን ነው ታስታውስ፣ ወይንም ዘ ሲድኒ ኦፕራ ሀውስን ሳይሆን አውስትራሊያን እንደዛ የሚወክል አይኮኒክ የሆነ የለም። እና ከተሞች ውስጣቸው እንደዚህ አይነት ኪነ ህንፃ የቦታ አደባባዮችን፣ ባዶ ቦታዎችን፣ ፓርኮችን፣ ኢቨን አንዳንድ መብራቶች ሊሆኑ ይችላሉ። በዘመን ድሜ ጠገብ የሆኑ መብራቶች፣ የመንገድ ዳር መብራቶች ሊሆኑ ይችላሉ። ሀውልቶች ሊሆኑ ይችላሉ። እና ብዙ ነገሮች ነው። ሰፈሮችም ይሆናሉ። አንዳንድ የአንዳንድ መንደሮች ለየት ያለ ካራክተር ወይም እንትገስ ካላቸው እና ያ ያንን ከተማ ያለፈበትን ሂደት በምን ዘመን ምን አይነት ኑሮ እንደነበር የሚያንጸባርቅ ነው። እና እነዚህ ሁሉ የተለያየ በተለያየ መልክ የአንድን ሀገር ህዝብ ታሪክ፣ እድገት፣ ልማት፣ ሀብት፣ ውድቀት፣ መነሳት ሁሉ ያንጸባርቃሉ። እና ስለዚህ ቅርስነቱ የሚወስነው ደግሞ ህብረተሰቡ የህብረተሰብ በቃ ማንነቱን እኛ እንደዚህ ነን፣ እንዲህ አይነት ህዝብ ነን፣ ስለዚህ እኛን ይሄ ነገር ይወክልናል፣ ይሄ የአባቶቻችን የእናቶቻችን ታሪክ ነው፣ ይሄ እኛ በዚህ ዘመን እንደዚህ ነገር አድርገን ነበር ወይ እንዲህ አይነት ሂደት ተፈጽሞ ነበር፣ እንዲህ አይነት ሁኔታ እዚህ ቦታ እንደዚህ ተደርጓል የሚለውን ይገልጻል። አንዳንዴ ደግሞ አልፎ አልፎ የሚመጡ በዓላት አሉ። የጥምቀት በዓል ሊሆን ይችላል፣ ሌላ ሌላ ከህብረተሰቡ የዕለት ተዕለት ህይወት ጋር እየተያያዙ ቦታዎች አሉ። እነዚሁም አንድን ከተማ ማንነቱን እና ድሮ የነበረበትና አሁን ያለበትን ይገልጻል። ይሄ ተያያዥነት ያለው ተከታታይ የታሪክ ሂደት ውስጥ የሚያልፍ ነገር ስለሆነ እነዚህን ነገሮች መገንዘብና እነዚህን ነገሮች ደግሞ እነዚህን ቦታዎች እነዚህ ህንፃዎች በህንፃ ብቻ የወሰንም ጊዜ ያለው እና እነዚህን ሁሉ ነገሮች ተገንዝቦ ይህ ይወክለኛል፣ ይህ ያስፈልገኛል ብሎ ያስቀምጣል ማለት ነው። አሁን ቻይናን ቤጂንግ ጠቀሰው ፒንሲቲ ክሊነክስቲም የነገስታት ዘመን ቦታ ነው። ነገር ግን የኮሚኒስት ቻይናውም ይሁን ሌላው መንግስት ይሄ በቃ ታሪክ አካል ነው። ስለዚህ ከተማ ውስጥ ምብርት ላይ የማይነካ የእኛነታችን አሻራ ነው ብሎ ያስገምጠዋል። መሬቱ ስለተረፈው አይደለም፣ ያ ቦታ ስለተረፋቸው አይደለም። ግን ለዛ ቦታ የሚሰጡት ፋይዳ እዛ ከተማ ያ አለመኖር ከቻይናዊነት አይደንቲቲ ጋር የተያያዘ እና ያንን በዛ መልክ ሊገልጽ የሚችል ነገር የለም። አሁን ዋሽንግተንም ስመጣ የናሽናል ሞል አለ። በተለያየ ትውልድ በተለያየ ፕሬዚደንሲ ያንን ነገር አንድ ባንድ እየተጨመሩበት ሄደዋል። አሁን መጨረሻ አፍሪካን አሜሪካ ሲስተም ጊዜ ሁሉ ተጨምሯል እና
የታሪካችን አካል ነው። ድሮም ቅርስ ነበር አሁን ደግሞ እየጨመርንበት እያሳደግነው እንሄዳለን የሚል ነው።
መልካም
ሂደት ስለሚያልፍ ነው።
አቶ ፋሲል በርካታ እናዛምዳቸውን ጉዳዮች አንስተውልናል። አንዳንድ ከተሞች ከተማው በሁለት ተከፍሎ የጥንቱና አዲሱ ተብሎ ተሰይሞ እናውቃቸው አሉ። እንደ ስዊዘርላንድ ያሉ ለምሳሌ የድሮ ከተማና አዲሱ ይባላል። ሁለቱም መሳለ መሳ ጎን ለጎን ሲቀጥሉ እናያለን። እዚህ ዋሽንግተን ዲሲ አቅራቢያ ወጣ ብላ የምትገኘው አሌክዛንድሪያ ከተማ ውስጥ እንዲሁ የድሮ ከተማ የሚል ስያሜ ተሰጥቶት በርግጥ እንደ ኢትዮጵያ ባሉ ገና የሚያድጉ ሀገሮች ያን አይነት ሁሉ ነገር ለማቆየት አይቻለምና ያቅምም ጉዳይ አለ። በዛ ደረጃ ላይ ተጠበቅ ይችላል። አንዳንድ ነገሮችን ብናዛምድ ግን አሁን በኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ፈጣን ለውጦች እየታዩ ናቸው። አንዳንዴ የሚያወዛግቡ የሚያነጋግሩ ግራና ቀኝ የተለያየ ሐሳብ ያላቸው ወገኖች ሲከራከሩባቸው እናያለን። እንደ ባለሙያ ግን ለእናንተ ከዚህ ቀደም ሌላ ቀርቶ የሕፃናት መጫወቻ ቦታ ሊጠፋ እንደሚችል ከተሞች ሲቆረቆሩ ወይም ሲስፋፉ ሲያድጉ መሰረታዊ የሆኑ የነዋሪው ህብረተሰብ ፍላጎቶች ከግምት አስገብተው እንዲያድጉ የሚመከረውን ስታነሱ አስታውሳለሁ። እንደ አዲስ አበባ ያለ ከተማስ ምንድነው ልብ ሊባል የሚገባው? በርግጥ ማደግ ይችላል፣ ግን አብሮ መታሰብ ያለባቸው ምንድናቸው? አንጋፋው የኪነ ህንፃና የቅርስ ጥበቃ ባለሙያ አቶ ፋሲል ጊዮርጊስ ጋር የነበረን ቆይታ አድማጮች ሰፋ ያለ ነው። ሙሉን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ አቶ ፋሲልን ለጊዜያቸው እናመሰግናለን። ጊዜ ይስጥልን።
አዲሱን ዓመትና በስፋት የሚታዩትን የህይወት ፈተናዎች አስታከን በቀደመው የራዲዮ መጽሔት ፕሮግራማችን ላቀረብንላችሁ ጥያቄ መልሳችሁን ያደረሳችሁንን አድማጮቻችንን ለተሳትፏችሁ እናመሰግናለን። ለምሽቱም ሁለቱን እናሰማችሁ።
ሰይድ ኢብራሂም የተባለው አድማጫችን ከጅማ ባደረሱን እንደርደረ
አሉላ፣ ረጅም ጊዜ ያስለመድከውና ከወይዘሮ ትዝታ ጋር በጋራ ማቅረብ ከጀመራችሁ በኋላ የቀጠላችሁበትን የራዲዮ መጽሔት ማስታወሻ በሚል በየፕሮግራማችሁ የምታቀርቡትን ዝግጅት በጣም ወደዋለሁ ሲሉ ይጀምራሉ ኢብራሂም አስተያየታቸውን ያሰፈሩበትን ማስታወሻ።
እንደ ሰው ስለ ህይወት ያሉንን ጥያቄዎች በአመዛኙም መደበኛ ፕሮግራማችሁ የማይዳስሷቸውን ጥልቅ የህይወት እይታ ያዘሉ ቁም ነገሮች ለእኛ ለማጋራት ለዛ ያለው ፕሮግራማችሁ እድል የሰጣችሁ ይመስለኛል። ሰይድ አስተያየታቸውን ይቀጥላሉ።
በዚህ አዲስ ዓመት መጀመሪያ ፕሮግራማችሁ ያነሳችሁትና ተሳትፎ የጋበዛችሁበት ዝግጅት ሁሉ ቦታ ከሚደረገው የተለመደ በአዲስ ዓመት ለራስ የሚገባ ቃል ከሚመለከት ጥያቄ ይልቅ
በሀገራችን ለወራት ከቀጠለውና ንጹሐን በከንቱ ከሚገደሉበትም ሆነ በዓለም ዙሪያ ሚሊዮኖችን እየፈጀ ካለው ኮቪድ-19 ወረርሽኝ እንደ ሰው የተማርነው ካለ
የግል ጥቅማችንን በማሳደድ የሚኖረንን ህይወት ባዶነት ነው ያስታወሰኝ። እናም ባለኝ ሙያም ሆነ ከሌሎች ጋር በማደርጋቸው ማንኛውም አይነት ግንኙነቶች ትርጉም ያለው ህይወት መኖር የሚያስችል የአኗኗር ዘይቤ ለመከተል መጣር ነው ፍላጎቴ ይላሉ አቶ ሰይድ።
በትክክለኛ ሰዓት ላነሳችሁት ጥያቄ ከፍ ያለ አድናቆት ይገባችኋል። ጥሩ ሀሳብ ብቻ ሳይሆን በትክክለኛው ሰዓት የቀረበ ሀሳብ ነውና ሰሚ ያገኛል ብዬ ማምናለሁ። አመሰግናለሁ። ሰይድ ኢብራሂም ነኝ ከጅማ።
እኛም የጅማውን አድማጫችንን አቶ ሰይድን ለመልካም አስተያየታቸው እና ተሳትፏቸው እናመሰግናለን።
ብዙም የሃይማኖት ሰው አይደለሁም ሲሉ የሚንደረደሩት ደግሞ ሀሌታ የተባሉ አድማጫችን ናቸው። ከዚሁ ከዩናይት ስቴትስ ከዋሽንግተን አጎራባቿ ቨርጂኒያ ክፍለ ግዛት የአሌክዛንድሪያ ከተማ ባደረሱን መልእክታቸው
አንዴ ብቻ ለምኖረው ህይወት ለጊዜው እንደ ሰው በእርግጠኝነት የምናውቀው እርሱ ብቻ ነውና
አንዳችን በሌላችን ላይ በማወቅም ሆነ ባለማወቅ የምናደርሰው ጉዳት መላልሼ ራሴን የምጠይቀውና ሌላ ሰው የጎዳው በመሰለኝም ጊዜ በእጅጉ የምጸጸትበት ጉዳይ ነው። ሀሌት ላይ ይቀጥላሉ።
አሁን ያለንበት ሁኔታ ግን ከመቼውም ይልቅ ሰው የመሆንን ምንነትና የመኖርን ዋጋ እንድንጠይቅ የሚያስገድድ ነው።
በብዙ መንገድ በሕይወቴ ቅድሚያ ሰጣቸው የነበሩ ነገሮችን እንድመረምር ረድቶኛል። እናለፋችሁ ከስር ወደ ላይ እንዳለ ነው የተቀለበሰው ማለት ይቻላል። እናም ከራሴ በላይ ለሆነ ዓላማ ለመኖር ወስኛለሁ።
በነገራችን ላይ በዚሁ ፕሮግራማችሁ ላይ ያሰማችሁንን የዶክተር ተሻገርን የት ነው እኔነቴ የተሰኘችውን የሳምንቷ ምርጫችሁ ያደረጋችኋትን ግጥምም ለዝግጅቱ ተስማሚ ሆና አግኝቻታለሁ።
በሌላ መልእክት እስክንገናኝም በዚሁ ተሰናበትኩ። ሀሌታ ነኝ ከአሌክዛንድሪያ ቨርጂኒያ።
እይታቸውን ያካፈሉንን የአሌክዛንድሪያውን አድማጫችንን ሀሌታንም ለተሳትፏቸውና ለአስተያየታቸው እናመሰግናለን።
አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ ሰዓቱን ጠብቆ ብቅ ብሏል።
በዛሬው ዝግጅቱም ቀደም ብለን በመግቢያችን ጠቆም እንዳደረግነው ስለ አደይ አበባና የመስቀል ወፍ የሚያጫውተንን ይዞ ቀርቧል።
ቀጠሮ አክብረሽ አትመጭም ወይ? ፍቅር የጋራ አይደለም ወይ ይባል ነበር ድሮ። ጋዜጠኛና ደራሲ በአሉ ግርማ ደግሞ ኦሮማይ በተሰኘውና ኦሮማይ በሆነበት መጽሐፉ ቀጠሮ የማያከብር ሰው ከሰው ህይወት የሚሰርቅ ሌባ ነው ይል ነበር። ለሁሉም እኔ የዛሬ 15 ቀን በያዝነው ቀጠሮ መሰረት ተገኝቻለሁ። እጅ ከምን ብትሉኝ ከክረምቱ ወቅት እንዲሁም ደግሞ ካደይ አበባና ከመስቀል ወፍ ነው መልሴ። ስለ አፍሪካ እግር ኳስ ማህበር ካፍ ባለፈው ጊዜ ፈተነ የነበረው ንቃተ ተሰማር ውይይትስ ለመቼ ሆነና ነው ብትሉኝ እሱን የአፍሪካ ፉትቦል ኮንፌዴሬሽን ለተመሰረተበት በታህሳስ ወር እንዲሆን አድርጌ ዛሬ ግን ወቅታዊውን የአደይ አበባ የመስቀል ወፍን ታሪክ እየቀርብ ያለው እላቸዋለሁ።
እኔ መስከረም ማለት የብርሃን ጊዜ ነው። የከሲና መታደስ ጊዜ ነው። የተስፋ ጊዜ ነው። እንግዲህ ከዛ በኋላ ሰብል ሲደርስ የሚሰበሰብበትን ደግሞ የሚያበሰር ነው። የሚሰበስ ጊዜ ነው። በዋናነት አደይ አበባ ብቅ ሳለ ነው። ቀጠሮ ያላቸው የሚመስሉት የመስቀል ወፍ የተባለችዋል ቀይ በመሆኗ ብቻ ነው እንጂ እሷ ማነበረች እና የከተማ ልጆች ድንቢት ወፍ መነሳት ነች።
እውቁ ሰዓሊ እሸቱ ጥሩነህ ነው። በዚህ ዙሪያ ብዙ ተጫወተናል። ቀበና 1080 አካባቢ የራሱን ስዕል ትምህርት ቤት ከፍቶ የስዕል ጥበብ እውቀትን ከትውልድ ትውልድ ለማስተላለፍ በመስራት ላይ ይገኛል። ክረምትን አደይ አበባንና የመስቀል ወፍን አስመልክተን ከሰዓሊ እሸቱ ጥሩነህ ጋራ ተጫውተናል።
እኔ መስከረም ማለት የብርሃን ጊዜ ነው። የከዚህና መታደስ ጊዜ ነው። የተስፋ ጊዜ ነው። እንግዲህ ከዛ በኋላ ሰብል ሲደርስ የሚሰበሰብበትን ደግሞ የሚያበስር ነው እና ምንጊዜም ቢሆን መስከረም ምንጊዜም መስከረም ነው። ከብረ ክርስቶስ ደስታ አንተነህ መስከረም የሚል ግጥም አለው። ብዙ ጊዜ ይለቁታል። መንግስቱ ለማ አንድ ደስ የምትል ግጥም አለቻቸው። እንዲህ ሙሉ ለሙሉ ለማለት ባልችልም ማን ያውቃል የሚል የአደይ እንትን ነው።
መስቀል ወፍና
የመስቀል ወፍና የአደይ አበባ ማን ያውቃል ቀጠሮ እንዳላቸው መስከረም ሲጠባ ይላሉ። አደይ ሲሉ አበባውን እንጂ ሌላ ነገር አይደለም። አበባው የሚወጣው አበባ በተለይ እቺ የከተማችን አዲስ አበባ ዙሪያ ያለን ብዙ ጊዜ አዲስ አበባ ዙሪያ ያደረግኩትና ቢጫ እንግሊዞች ወይም ደግሞ በእንግሊዝኛ ዲፕ የሮ ይሉታል። ወይም ደግሞ ደማቅ ቢጫ የሆነ የሚወጣበት አለ። አረንጓዴው ደግሞ የሚያጅባት አረንጓዴ ተኩ አረንጓዴ በጣም የሚገርም ነው። ተደራርጎ ጎን ለጎን አንዱ ለአንዱ እንዴት ነው ፍርሳት ሆኖ የሚታይበት ነው። ያን ጊዜ እይታ መቼም ደስታ ሁሉ ይገነዘባል እና የመሬትን ውበት የሚያይበት ጊዜ ነው። ስለዚህ ለእኔ መስከረም ሲጠባ አደይ አበባ የሚያብብበት አብሮ ገጣሚው ምኑ እዚህ ነው ሁሉ የሚከፈትበት ጊዜ ይመስለኛል።
ሰዓሊ እሸቱ ጥሩነህ ሜትር አርቲስት አፈወርቅ ተክሌ የሳሏትን መስከረምንና አደይ አበባን አስመልክቶ ያችን ቆንጆ እንዴት እንደሚገልጻት እናዳምጠው።
ብዙ ሰዓሊዎች ከሰሩት አንዱ መስቀል አበባ የመስቀል አበባ አፈወርቅ ተክሌ የሳላት ስላለች ያችን ስዕል አደይ አበባ ያዘች ወይም የመስከረምን አበባ የመስቀልን አበባ ያዘች መስቀልን ባህሉ አብሮ የሚታጀበው በአደይ አበባ ነው። የሳላት ስዕል አንዲት ወጣት ኢትዮጵያዊ በዘመናዊ አለባበስ 1953-54 የታየ ስዕል ነው። በዛ ጊዜ ወጣት ሴት ከጨለማ ወደ ብርሃን እንድትመጣ አርጎ ይሰራል። ቀይ ካባ አልብሶ ነጭ እስከታች ድረስ እግር እግሯ ድረስ የወረደ እንደ ጠበብ ያለ ልብስ አልብሶ ዘመናዊ አርጎ ጸጉሯን የድሮ ዘመናዊ አሰራር ወይም ደግሞ ጸጉሯን ተሰርታ እንግዲህ ያንን የሚያዩ ሰዎች ሊረዱ ይችላሉ። እንደገና እርምጃዋ አንድ እርምጃዋ እግሯ ነጠላ ጫማ ብቅ ብሎ በነጠላ ጫማ ሁለተኛ ከጀርባ ሆኖ እና መሬት መሬት እያየች ነው የምትሄደው። ቀና ብላ ሰው አይደለም የምታየው። ሀሳቧን ሰብስባ ከአደይ አበባ ጋር ብቅ ነው የምትለው። የሴቶችን ልዩ ልዩ ትርጉሞች ነው የሰጠው። የአበባ ጊዜዋ ነው። አበባ ነች፣ ወጣት ነች፣ መካፈላ ነች፣ ልጅ የምትወስድ ነች፣ ነጻነት የምትፈልግ ነች። ነጻነቷን ለማወጅ በዘመናዊ አለባበስ የወጣች ነች። ከጓዳ ወደ አደባባይ እንድትወጣ አርጎ ይሰራል።
አመሰግናለሁ። ሰዓሊ እሸቱ ጥሩነህ፣ አድማጮቼ የዛሬ 15 ቀን እንገናኝ።
ንጉሴን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስም horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉልን፣ ደውሉልን።
አድማጮች፣ አሁን ወደ ስርጭታችን መገባደጃ ማምራታችን ነው።
አሁን የቀረን
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 31 ሜትር ባንዶች
እንዲሁ በናይል ሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና